ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ማክሰኞ የካቲት 29 2014 ዓ.ም ምረዝ ዝግጅታችን ጀመረ። የጾታ እኩልነት ዛሬ ለጠንካራ መጻኢ ህይወት የዛሬ ማርች 8 ያለም አቀፍ ሴቶች ቀን መሪ ቃል ነው።
የቤታችን ቁጭ ብለን ስንዝምና በጣም ነው በጣም የሚሰማኝ። ሁሉ ቀን ራስ በቀተበታች ለኛ ስለቤቴም ታስብ ስለልጆቼም ለዚህ ሲከፈሉ ግን ከትምርታቸውም ሲጠራቀሉ በጣም በቃ በጣም ነው የሚሰማኝ።
ዘጋ ባካችሁ ቤት ካለ አሳድሩልኝ ይየምዛር ማድረግ ምክንያቱ ብርድ ልብስ የለኝም ፍራሽ የለኝም ማቴሪያል የለኝም ስለዚህ አላቀርቡልኝ ስለዚህ አለኝ አማራጭ ሰው ጋር ለምኝ እዚህ ጋር ዝም ቤቶች አሉ ከዛ እየተመላለስኩ ልጆቼ እንዳይታመሙብኝ ማለት ነው በዚህ መድኃኒት የሌለበት ሰዓት እየተመላለስኩ ነው እዚህ ጋር ምንኖር።
ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ የተለያዩ ዘገባዎችን ይዘናል። ሁሉንም ከዜና በኋላ ታደምጣላችሁ። የዩክሬንንና የራሽያን ወቅታዊ ሁኔታ የሚዳስሱ ዘገባዎችም አሉን። ሰላም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማ ማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews ወይም በፌስቡክ @voaamharic ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤናስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ትናንት ሰኞ በቴሌፎን ማነጋገራቸውን ከመንግስታቱ ድርጅት ቃል አቀባይ ጽህፈት ቤት የወጣው መግለጫ አመልክቷል። ጠቅላይ ሚኒስትር አብይና ዋና ጸሐፊ ጉቴሬዥ በኢትዮጵያ በግጭት ለተጎዱ አካባቢዎች የሰብአዊ ረድኤት ተደራሽነትንና በሀገሪቱ ሊካሄድ ስለታቀደው የፖለቲካ ምክክር መወያየታቸውን መግለጫው አስታውቋል። ዩክሬንና ሩሲያ ሲቪሎችን ከአንዳንድ አካባቢዎች ማውጣትን በሚመለከት ስምምነት ላይ መድረሳቸው ተነገረ። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያው ፕሬዝዳንት ፑቲን ጦርነቱን እስካላቆሙ ድረስ ዓለም እሳቸውን በተጠያቂነት መያዙን ይቀጥላል ብለዋል። ዝርዝር ዜናውን ጽዮን ግርማ ታቀርባለች።
በሩሲያ ኃይሎች ከተከበቡ አንዳንድ የዩክሬን አካባቢዎች ዛሬ ሰላማዊ ሰዎች መውጣት መቻላቸው ተገልጿል። በተደረሱት ጊዜያዊ የተኩስ አቁም ስምምነቶች መካከል ነዋሪዎቹ ተሯሩጠው በአውቶቡሶች እየተሳፈሩ በእግርም ጭምር ሸሽተው ወጥተዋል። ከጥቂት ሰዓታት ቀደም ብሎ የሩሲያ ኃይሎች በአየር የመኖሪያ ሰፈር ጎዳናዎችን ደብድበው ቢያንስ 21 ሰዎች ከገደሉባት ሱሚ የተባለች የምስራቅ ዩክሬን ከተማ ነዋሪዎች ሲወጡ ታይተዋል። በዋና ከተማዋ ኬቭ አቅራቢያ ከመትገኘው ኤርፒን ከተማም ሲቪሎች ወጥተዋል። የሩሲያ የመከላከያ ሚኒስቴር ቸርኒቭሂቭ ካርኪቭና ማሪዮፖል ከተባሉት ከተሞች ሲቪሎችን ማስወጫ ተጨማሪ መስመሮችን እንከፍታለን ብለዋል። ይሁንና ሁለት ሳምንት በተጠቀው የሩሲያ ወረራ ከተደበደቡት የዩክሬን አካባቢዎች ማሪዮፖል ከተማን ጨምሮ ሰላማዊ ሰዎችን ለማስወጣት የተደረጉ ሙከራዎች ሳይሳኩ መቅረታቸው ይታወሳል። ትላንት የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ሩሲያ ማሪዮፖል ውስጥ 300 ሺህ ሰው አግታ ነዋሪዎችን በሰብአዊ እንቅስቃሴ ማስወጣት እንዳይቻል አድርጋለች ሲሉ ወንጅለዋል። መንግስታት ሁሉ ሩሲያ ሲቪሎቹን እንዲወጡ ፍቀጅ ብለው በአደባባይ ይጠይቋት ብለዋል ኩሌባ በትዊተር ገጻቸው ላይ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ዛሬ በሰጠው ቃል ሩሲያ ወረራውን ከከፈተች ወዲህ 2 ሚሊዮን በላይ ዩክሬናውያን እንደተሰደዱ ገልጾ ከግማሽ የሚበልጡት ወደ ፖላንድ የተሰደዱ መሆኑን አመልክቷል። ከፍተኛ ኮሚሽነሩ ፊሊፖ ግራንዲ ከሁለተኛው የዓለም ጦርነት ወዲህ አውሮፓ ውስጥ በዚህ ደረጃ የገዘፈ ስደት አልታየም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ሩሲያ ለዩክሬን ሲቪሎች ሰብአዊ እርዳታ እንዲገባ እንድትፈቅድ አሳስበዋል። ዩክሬናውያን ራሳቸውን ለመከላከል የሚያስፈልጋቸውን ሁሉ እንዲያገኙ የዩክሬን አጋሮች የቻልነውን ሁሉ እናደርጋለን ሲሉ ብሊንከን ተናግረዋል። ይሄ ፕሬዝዳንት ፑቲን አንድን ሉዓላዊና ዲሞክራሲያዊ ሀገርን ጨቁኖ ለመያዝ የከፈተው ጦርነት ነው። ይህንን ድርጊት እስኪያቆም ድረስ ዓለም በተጠያቂነት መያዙን ይቀጥላል ብለዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ታሊን ውስጥ ከኤስቶኒያ ጠቅላይ ሚኒስትር ካጃ ካላስ ጋር በጋራ በሰጡት ጋዜጣዊ መግለጫ የኢስቶኒያ ጠቅላይ ሚኒስትር ካላስ በበኩላቸው ይህ ግጭት ለዩክሬን ቀጣይነት ያለው የተባበረ ድጋፍ እንድንሰጥ የሚጠይቀን ነው ብለዋል። ይህ ድጋፍ ደግሞ አሉ አስከትለው ወታደራዊና ሰብአዊ እርዳታን የሚያካትትና ሩሲያ ላይ በሚጣሉ ማዕቀቦች ረገድ ያሉ ክፍተቶችን መዝጋትንም የሚጨምር ነው ብለዋል። በሩሲያ ነዳጅ ዘይት ላይ እገዳ መደንገግ ጉዳይ ላይ ንግግር እየተደረገበት ባለበት በዚህ ወቅት የውጭ ጉዳይ ሚኒስትር ብሊንከን ለዓለም ሌሎች ቀጣይ የነዳጅ አቅርቦቶች ምንጮች መገኘታቸውን ለማረጋገጥ ጥረቱ ቀጥሏል ብለዋል። ብሊንከን ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ለመነጋገር ዛሬ ወደ ፓሪስ እንደሚያመሩም ተገልጿል። ማክሮን በቅርቡ የሩሲያ ፕሬዝዳንት ፑቲንና የዩክሬን ፕሬዝዳንት ዜሌንስኪን ማነጋገራቸው ይታወሳል። ይህ በእንዲህ እንዳለ ፕሬዝዳንት ጆ ባይደን ትላንት ሰኞ ከፈረንሳይ፣ ከጀርመንና ከብሪታንያ መሪዎች ጋር ስለ ዩክሬን ሁኔታ በቪዲዮ ተነጋግረዋል። ሩሲያ ያለ ምክንያት በዩክሬን ላይ ያደረሰችው ወረራ ከባድ ዋጋ እንዲያስከፍላት ለማድረግ መሪዎቹ ቁርጠኝነታቸውን አረጋግጠዋል ብሏል ዋይት ሃውስ ያወጣው መግለጫ። መሪዎቹ የሩሲያን ነዳጅ ዘይት እንዳይገባ እገዳ መጣል ስለሚቻልበት ሁኔታ መነጋገራቸውንም ጠቁመዋል። የዋይት ሃውስ ቃል አቀባይ ጄን ሳኪ እርምጃውን ለመውሰድ ውሳኔ ላይ አለመደረሱን ገልጸዋል። ይበንዲ እንዳለ ደግሞ የዩክሬን የውጭ ጉዳይ ሚኒስትር ኩሌባና የሩሲያው ሰርጌይ ላቭሮቭ ከነገ ወዲያ ሐሙስ ቱርክ ውስጥ ሊነጋገሩ ቀጠሮ ተይዟል። ኩሌባ የሀገራቸው ፕሬዝዳንት ቮሎዶሚር ዜሌንስኪ እና የሩሲያው ፕሬዝዳንት ቭላድሚር ፑቲን ፊት ለፊት ተገናኝተው እንዲነጋገሩ ሐሳብ የሚያቀርቡ መሆኑን አመልክተዋል። ካሁን ቀደም በበታች ባለስልጣናት ደረጃ የተደረጉ ንግግሮች ጦርነቱን ለማቆም የሚያስችል ውጤት አላስገኙም። ለሊቱን የሩሲያ ጀቶች የምስራቅና ደቡባዊ ዩክሬንና አካባቢዎች እንዲሁም ዋና ከተማዋ ኬቭ አቅራቢያ ያሉ ቀበሌዎችን በቦምብ መደብደባቸው ተዘግቧል።
በሌላ ዜና አውስትራሊያ በሩሲያ ላይ ዩክሬን ላይ ባደረሰችው ወረራ የተነሳ አዳዲስ ማዕቀቦች ደንግጋለች። ማዕቀቦቹ የሩሲያን የጦር ኃይልና የጦር ኃይሉን አዛዦች ላይ ያነጣጠሩ መሆናቸውን የአውስትራሊያ የውጭ ጉዳይ ሚኒስትር ማሪስ ፔን አስታውቀዋል። በተጨማሪም ሩሲያ በዩክሬን ላይ ያደረሰችውን ወረራ ተገቢ ለማስመሰል ክሬምሊንን የሚደግፉ ፕሮፓጋንዳዎች ያሰራጫሉ የተባሉ ስማቸው በውል ያልተገለጸ 10 ግለሰቦች በአዲሶቹ ማዕቀቦች ዝርዝር ውስጥ መግባታቸውን የውጭ ጉዳይ ሚኒስትር ማሪስ ፔን አስታውቀዋል። በሌላ ዜናም ሩሲያ በአጎራባች ዩክሬን ላይ ባደረሰችው ወረራ የተነሳ በዚያች ሀገር የሚያካሂዱትን የሥራ እንቅስቃሴዎች ያቆሙ ወይም ሙሉ በሙሉ ለቀው የወጡ የምዕራባውያን የንግድ ተቋማት ቁጥር እየጨመረ ነው። የሩሲያን ኢኮኖሚ በከባዱ የሚጎዳው ታዲያ ወሳኝ በሆነው የነዳጅና ጋዝ ኢንዱስትሪ የተወሰደው እርምጃ መሆኑ ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዜና ኮቪድ-19። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሕይወታቸውን ያጡት ሰዎች ቁጥር ከ6 ሚሊዮን ማለፉ ከዩናይትድ ስቴትስ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል የተገኘው አሃዝ ጠቆመ። በበሽታው የተነሳ ለህልፈት የተዳረጉት ቁጥር 6 ሚሊዮን 6748 መድረሱን ነው መረጃው የሚያሳየው። የታዲያ ሰዎች ያፍንጫና ያፍ መሸፈኛ ጭንብል መጠቀም ያቆሙ ባሉበት ከቦታ ወደ ቦታ መጓዝ በቀጠለበትና በዓለም ዙሪያ ተዘግተው የነበሩ የንግድ ድርጅቶች እየተከፈቱ ባሉበት በአሁኑ ወቅት ወረርሽኙን ጋብ ያለ ማለት ባህሪ የሚያስታውስ ነው ተብሏል። ትናንት ሰኞ በሆፕኪንስ ማዕከል የተረጋገጠው አሃዝ በተጨባጭ ካለው የበሽታው ሰለባዎች አሃዝ በስፋት የሚያንስ እንደሆነ ይጠረጠራል። ሶስተኛ ዓመቱን ያዘው ዓለም አቀፉ ወረርሽኝ ገና እንዳልተወገደ የሚጠቁም መሆኑ ነው የተገለጸው። ደቡብ አፍሪካ በተለይ ወረርሽኙ በከፋ ሁኔታ እንደተጠቃች ያወሳው የዘገባ ወረርሽኙ ከተቀሰቀሰ ወዲህ ከ3.5 ሚሊዮን የሚበልጥ ህዝቧ በቫይረሱ ተይዞባታል። ከ99,500 በላይም ለህልፈት ተዳርገዋል ብሏል። በአጠቃላይ መያዙ መዝገብ ላይ የሰፈረው ሰው ቁጥር ከ450 ሚሊዮን በላይ መሆኑን ዘገባው ጨምሮ አስታውቋል። በሌላ የኮቪድ-19 ዜና የዓለም የጤና ድርጅት የኮቪድ-19 ክትባት ማጠናከሪያ መውሰድ ያስፈልጋል ሲል አስታወቀ። የዓለም የጤና ድርጅት የኮቪድ-19 ክትባት ማጠናከሪያውን ጭምር በአስቸኳይ በስፋት እንዲዳረስ አጥብቆ ይደግፋል ሲሉ ድርጅቱ ያሰባሰባቸውና ጉባኤ የተቀመጡ ጠቢባን ናቸው የተናገሩት። ይህ ታዲያ ከአሁን ቀደም የዓለሙ የጤና ድርጅት ማጠናከሪያ ተጨማሪ ክትባት አላስፈላጊ ነው፣ እንዲያውም ክትባቱ በፍትሃዊነት እንዳይዳረስ ያደርጋል በማለት ሲያሰማ የነበረውን ሮሮ ቀልብሶታል። የዓለም የጤና ድርጅት ባወጣው መግለጫ በፍጥነት ተላላፊ የሆነው ኦሚክሮን የተባለው የቫይረሱ ዝርያ በዓለም ዙሪያ እየተዛመተ ባለበት በዚህ ወቅት ክትባቱ በበሽታው ምክንያት በከፋ ሁኔታ መታመምንና ሞትን በከፍተኛ ደረጃ እንደሚከላከል የኤክስፐርቶቹ ቡድን ከድምዳሜ የደረሰበት መሆኑን አመልክቷል። ባለፈው የአውሮፓ 2021 ዓመተ ምህረት የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ክትባቱን ለወሰዱ ሰዎች ማጠናከሪያውን መከተብ እንዲቆም ይልቁንም ባለጸጎቹ ሀገሮች ያላቸውን ክትባት ለሌሎች እንዲለግሱ ሲማጸኑ እንደነበረ የሚታወስ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂትን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 29 2014 ዓ.ም ምረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። አሁን ወደ ቀዳሚው የዕለቱ አብይ ርዕስ አድርገን ወደ ያዝነው መሰናዶ እንለፍ። የጾታ እኩልነት ዛሬ ለጠንካራ መጻኢ ህይወት የዛሬው ማርች 8 የዓለም አቀፍ የሴቶች ቀን መሪ ቃል ነው። ይህን ቀን በማስመልከት የተለያዩ ዘገባዎችን አሰናድተናል። ከነዚህ መካከል ቀዳሚ የምናደርገው በጦርነትና በግጭት ምክንያት ከቀያቸው የተፈናቀሉ ሴቶችና እናቶችን ከአማራና ከትግራይ ክልል አነጋግረናል። በቅድሚያ ወደ ባህር ዳር እንወሰዳችሁ። አስቴር ምስጋናው ዝርዝሩን ይዛለች።
ወይዘሮ ሙሉነሽ ለኔው በመተከል ዞን ቡለን ወረዳ ሻይ በመሸጥ የሚተዳደሩ ሴት ነበሩ። ከአንድ አመት በፊት በአካባቢው ማንነት መሰረት ባደረገ ጥቃት የቅርብ ዘመዶቻቸው ሲገደሉ በመመልከታቸው ለስነ ልቦና መረረሽ መዳረጋቸውን ይናገራሉ። በመጀመሪያ ቤታቸውን ጥለው መጠለያ ውስጥ ነበሩ። አሁን ደግሞ ጠበር ቦታ መሆናቸውን በስልክ ገልጸውልናል።
እንዴ መካተ ተፈጸመ በቃ ምን ቢይሩን ጋር ሲነዙ የዛኔ ደግሞ ዘመዶቼ አብረው እየመጡ ነበር። ሶስት ልጅ አለ፣ አባት እናት ሆነው እየመጡ አጠገብ ነበሩ። እነሱም እንደዛ ሆኖ ሞቱ። እኔም እዛ መሀል ላይ ፈጣሪ ምስክር ቀንስ ገና ነው ብሎ ሳልሞት ቀረ። አብረን የተቀመጥነው የሚገርመው አብረን ተቀመጥነ። እነሱ ከሁሉም እዛው እያየኋቸው ፊቴ ላይ ነው የሞቱት በጥይት ማለት ነው።
ምን ምኖች ናቸው?
የባለቤቴ ወንድሞች ናቸው።
እሱም በቃ ውስጤ እንዲያለኝ አልረጋጋ እያለ ተኩስ በሚሰማበት ሰዓት ውስጤ ሰላም የለውም። የሆነ በቃ ጠብም በማዳምጥበት ሰዓት እየተጨናነቀ ውስጤ እንዲችላለ ጸበልም ያው እስካሁን እንደነገራችን ላይ ጸበል ነው የቆየሁት። ደህና ነኝ፣ ሙሉ በሙሉ ደህና ነኝ። ብልም ደግሞ አንዳንድ የሚረብሰኝ ነገር አለ። ድንጋጤውም አላለፈም። ያው ዘመዶችም አብረው ልክ ብለው ነው የሞቱብኝ እያየኋቸው እንደዛ እንደዛ ነገር ስለሆነ ዝም ብዬ በቃ ውስጥም ሰላም ስላልሆነ እኔ ከሰው እንደ ጦርነት መሀል ወጥቼ ሰው አያምንም። እውነት እዛ ውስጥ ነበርሽ ወይ ይለኛል። ግን እግዚአብሔር ይመስገን ኖር ያለው አለውኝ። አንድ ዓመት አስቆጠርኩኝ ከሞቱት በላይ ሆኜ።
ደባርቅ በሚገኘው መጠለያ ጣቢያ ውስጥ የሚገኙት ተፈናቃይ ወይዘሮ እስከዳር አበበ ስለ ህይወታቸው ጠይቀው
አሁን እዚህ ቦታ ከሙቀት ቦታ ነው የነበርን አድርጋኝ። አሁን ደባርቅ ባቻን ስንኖር ግን ብርዱ በጣም ነው። ፊታቸውን ስታይ ራሱ ትንጥቅጥቅ ብሎ እግራቸውን ትንጥቅጥቅ ብሎ ሳያቸው በጣም ነው በቃ እንዲያው ዘንድ ሙቼ ብቀር ይሻለኝ ነበር ልጆች እንደዚህ ብሎ ከሚጎዱ በቃ እንዲያው ጌታ ምን አርገነው ነው አሁንስ ምላሽ እንዲያበጅልን። እስካሁንስ መቼም ቆይተናል። እንግዲህ በኋላ ግን ምላሽ እንዲያበጅልን ምን አለብን ጌታ ዘንድ በቃ አንዳንዴም ለጌታ አንዳንዴም ለእኛ በጣም ነው በቃ የሰንትን ያለ ህይወት የሚሰማን። እንደዚህ እንዲያው ዝም ብለን እንደዚህ ከአንድ ላይ ስንሆን ይሻላል እንጂ እንደዚህ በየቤታችን ቁጭ ብለን እንትን ስንልማ በጣም ነው በጣም የሚሰማኝ። ሁሉ ቀን ራሱ በቃ ተበሳጭ ይለኛል። ስለ ቤቴም ካስብ ስለ ልጆችም እንደዚህ ሲከፉብኝ ከትምህርታቸውም ሲተናቀሉ በጣም በቃ በጣም ነው የሚሰማኝ። እዛ በሀገራችን እያለን የሴቶች ቀን በጣም ነው የምናከብረው የነበረ። ዘንድሮ እዚህ በቃ ኬንዳ ላይ ነው ወድቀን ያለን። እንኳን የሴቶች ቀን ለማክበር ራሳችን የወደቅነበት ቦታ በጣም እየተሰማነ ነው የምንኖር።
ሀገር በቀውስ ውስጥ ስትወድቅ ቀዳሚ ተጎጂዎች ሴቶች መሆናቸውን የሚናገሩት የስነ ልቦና ባለሙያው አቶ ዳዊት ባዬ ሀገርን እንደ ሀገር ለማስቀጠል ሴቶችን ከእንዲህ አይነት ችግር ማስወጣት ይገባል ይላሉ።
ለምሳሌ ድህረ ጦርነት የምንለው አለ። ከድህረ ጦርነት ላይ እንደ መንግስት፣ እንደ ማህበረሰብና እንደ ግለሰብ ሊደረጉ የሚገቡ ጥንቃቄዎች አሉ። እነዚህ ጥንቃቄዎች ምንድን ናቸው ብለን ብናይ እንደ መንግስት እንዲህ አይነት ችግሮች ሲፈጠሩ የጤና ተቋማትን የስነ ልቦናና ማህበራዊ ጉዳዮችን ኮንሰልት የሚያደርጉ ወይም ደግሞ የሚደግፉ ተቋማትን ማቋቋም በየቦታው ያስፈልጋል ማለት ነው። ያ ደግሞ ምንድን ነው እዚህ አይነት ችግር ሴቶቹ ህጻናትም እነዚህ አረጋውያን የምንላቸውም በቶሎ በፍጥነት እንዲወጡ የካውንስሊንግ ሰርቪስ መሰጠት መቻል አለበት። የሳይኮሶሻል ሰፖርት የምንለው የስነ ልቦናዊና ማህበራዊ ድጋፍ ሊደረግላቸው ይገባል። የመጀመሪያው በተቋማት ደረጃ በመንግስት ደረጃ ይሄ የሚሰጥበት መንገድ በቶሎ መመቻቸት አለበት። ሁለተኛው ደግሞ ማስተማር ያስፈልጋል። በዚህ አይነት ችግር የሚፈጠሩ ክፍተቶችን ማህበረሰቡም ሆነ ግለሰቦች እንዴት ሊቋቋሙት እንደሚገባ በተለያዩ ሚዲያዎች ላይ ማስተማር እንዲቻል መንግስት በተቻለ አቅም ሚዲያዎችን እየጠራ ፋሲሊቴት ማድረግ አለበት። ማፋጠን ጉዳዮቹ ህዝብ ጆሮ ላይ እንዲደርሱ ተጎጆች ጋር እንዲደርሱና ራሳቸውን በዛ ስነ ልቦና እንዲገነቡ ማድረግ ያስፈልጋል ማለት ነው። እንደ ማህበረሰብ ደግሞ በማህበረሰብ ደረጃ መገለልና መድሎ እንዳይኖር በተለይ እንዲህ አይነት ችግር የደረሰባቸውን ሰዎች በተለየ መልኩ ህብረተሰቡ አይዟችሁ እንዲላቸው ራሳቸውን ደብቀው የተቀመጡም ካሉ ለህክምናም እንዲበቁ በማበረታታትና በማህበራዊ ህይወቶቻችን ለምሳሌ በእድር ሊሆን ይችላል፣ በቁብ ሊሆን ይችላል፣ በቡና በሚጠጡበት ሊሆን ይችላል፣ ወይም ማህበር ዝክር በሚያደርጉበት መንገድ ሊሆን ይችላል ሰዎችን ያገኙ ማገዝ አይዞህ ብሎ ማበረታታትና ይህንን ችግር የበለጠ እንዲቋቋሙት በየማህበረሰቡ እያንዳንዱ ሰው የማህበረሰቡ አካል ሳያገላቸው አቅርቦ ችግሩን መፍታት ያስፈልጋል። የሃይማኖት ተቋማትም የራሳቸውን ድርሻ መውሰድ አለባቸው።
በባህር ዳር ከተማ ይገኝ በነበረ ዘንዘንማ መጠለያ ጣቢያ ውስጥ ከዚህ ቀደም ያገኟቸው በዛ ያሉ ሴቶች በጦርነትና ግጭት ከቀያቸው የተፈናቀሉ ነበሩ። እነዚህ ሴቶች በመጀመሪያ ከኦሮሚያ ክልል ወደ ሐይቅ በኋላ ደግሞ ከሐይቅ ተፈናቅለው በእግራቸው ወደ ባህር ዳር እንደመጡ ነግረውኛል። አሁን ደግሞ መጠለያ ጣቢያው ሲዘጋ ከባህር ዳር ወዴት እንደሄዱ የሚያውቅ የለም። ከዚህ ቀደም እነዚህ ተፈናቃዮች ስለ ችግራቸው ጠይቂያቸው ነበር።
ቤታችንን ገንዘባችንን ተወርፈን ለመጣ ነው ነጣችንን ለመጣ ነው ተመተን ደግሞ ሐይቅ ላይ አድረስ አሁን ተዘም ደግሞ የባሰ ነገር ሆነችን ነጣችንን ለመጣ ነው ምንም አሁንም ሰውዬ እዛው ተነጥሎ ነው የቀረው። ምን እንደሆነ አላውቅም።
ባለቤት ነው
ምን ይኖርም አላውቅም። አሁን ልጆች ግን እየመጣሁኝ።
ስንት ልጅ አለው?
ገናውጨን አራት ልጅ አለኝ። እኔ አምስተኛ ነኝ። እንደዛ ሆኜ የመጣሁ ልብስ የለኝ ጉርስ የለኝ ዝም ብዬ ሰሚንቶ ላይ ደግሞ ልጆችም ደግሞ ታማሚ ናቸው እየተቸገርኩኝ ማለብሳቸው የለኝ እና ጉርሳቸው የለኝ ተቸግር ያናለሁ እያለቀስኩኝ
ኝታ የለ ምንጣፍ የለ ምንም ያገኘነው ነገር የለም። አም የለ ጃርካን የለን ቄጣ ምንጋግርበት አዋተ ነው ሙጫደረን ታርገስተን ያስጠፍጠፍ ይያረግነ ቄጣ ምንበለው ምንገዛበት የለም ምን የለም ይሁን እንዴ ነኛ ኑሮ
ጦርነቱ ካለፈ በኋላ ጦርነቱን በማሰብ ድጋሚ ነገር ሊከሰት ይችላል የንቅልፍ ማጣት ሊሆን ይችላል አምሮ መቃወስ ሊሆን ይችላል ሌሎች ችግሮች ሊገጥማቸው ይችላል ልጆች ስለዚህ እናት ደግሞ በሌላ አንግል ሌላ ምን ችግር ሊገጥማቸው ይችላል ሴቶች ደግሞ ልጆቼ እንዲሆኑ ባለቤቴ እንዲሆነ በሚል ተጻናቱ በተለየ መንገድ ደግሞ ሷ ደግሞ ከፍ ያለ ስብና ስላላት ወይ ደግሞ ከፍ ብላ ስለቆየች ተጻናቱ በተለየ መንገድ ተጎጂ ትሆናለች። ለምሳሌ ምንድነው ተጎጂ የሚያደርጋት ብለን ብናይ አንደኛ ባለቤቷ ሲገደልባት አይሽ ሴት የመጀመሪያው ጤና ያምሮ ጤና መቃወስ ነው የሚገጥማት። ይሄንን መከራ ከመሸከም ራሴን ባጠፋ ሚል ስሜት ይመጣል ማለት ነው። በጦርነት ምክንያት እነዚህ አይነት ችግሮች ሲፈጠሩ አንደኛ ልጆች የሚወዱትን ሊያጡ ይችላሉ ወይ ደግሞ የሚወዷቸው ሰዎች ይያዩዋቸው ሊገደሉ ይችላሉ። ስለዚህ ለምሳሌ ወላጁ ሲገደልበት ይያያደገ ህፃን ወደፊት ለሚመጣው ህይወቱ ከፍተኛ የሆነ ጥላቻ፣ ከፍተኛ የሆነ ፍርሃት፣ ከፍተኛ የሆነ የአእምሮ ቀውስ ሊገጥመው ይችላል። እንዲህ አይነት ከጦርነት ማግስት በሴቶች ላይ የሚመጣው ማህበራዊ ቀውስ በጣም ከባድ ነው የሚሆነው። ስለዚህ ለዚህ መፍትሄ ያስፈልጋል ማለት ነው።
ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ዛሬ የሚከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ያሰናዳነውን የአብይ ርዕስ ዘገባችንን ነው እየተከታተላችሁት ያላችሁት። አሁን ደግሞ ወደ መቀሌ በማምራት እዛ ወደሚገኘው የተፈናቃይ ማዕከል በማምራት ተፈናቃይ ሴቶች ስላሉበት ሁኔታ አነጋግረናል። በዛ ያሉ ሴቶችና እናቶችም በአሁኑ ጊዜ የሚያገኙት እርዳታ እጅግ አነስተኛ በመሆኑ ለረሃብ መጋለጣቸውን ይናገራሉ። ሙልጌታ ጽባህ ነው ያነጋገራቸው። ዝርዝሩ እንደሚከተለው ይቀርባል።
በሰቲት ሁመራ ከተማ በሁመራ ሁለተኛ ደረጃ ትምህርት ቤት አስተማሪ እንደነበሩ የነገሩኝ መምህር አዛለች ሀብተማርያም በከተማዋ ከመምህርነት ውጭ በግብርና ስራም ተሰማርተው ይሰሩ እንደነበር በመግለጽ ጥሩ የሚባል ኑሮ እንደነበራቸው ነው የተናገሩት።
ሁመራ ሁለተኛ ደረጃ ትምህርት ቤት አስተምር ነበር። እዛ ስኖር ለ15 አመታት እዛ አስተምር ያለው እዛ ተነድቤ ከሄድኩ እዛ ኑሮዬ መስርቼ ልጆች ወልጄ አራት ልጆች ወልጄ እዛ ቤት ሰርቼ በሰላም ወጥተን በመግባት ኑሯችን የተስተካከለ ነበር። ጥሩ ህይወት ነበር። ሰርቶ መብላት በጣም መልካም ነው። ሰርተን በደስታ እንኖር ነበር። ጎና ጎን ከሰራችን ሁመራ ደስ የሚል በዚህም እየሰራ በዚህም የተለያየ እርሻንትን ከሰውንትን ለአንድ ካሬ ለሁለት ካሬ ተከራይተ እርሻም ተካይዳለ በክረምት ወቅት እሱ ነው እንትናችን ትርፋችን። በዛ ምክንያት እንደዛ ያን መንግስት ብድር ይሰጠናል። ብድርና ቁጠባ ነበር። ቤት እንሰራለን ከደሞዛችን ይቆረጣል። ጥሩ ህይወት ነበረን። ብቻ ሁመራይ ሁሉን ፍቅር ተባብሮ ተፈቅሮ ነው የሚኖር ያሰው።
ባለፈው አመት ጦርነቱ ሲጀመር ከቤታቸው ገንዘብ ይሁን ንብረት ሳይዙ እንደወጡ ገልጸዋል። ከጥቅምት 30 ጀምሮ እስከ የካቲት 2013 በእግር አንዳንድ ጊዜ መኪና ሲያገኙ እየተጓዙ መቀለ ከተማ ከሶስት ወር በኋላ እንደደረሱ ነው የገለጹት።
ከአምና 2013 ጥቅምት 30 ጀምሮ ግን ባልታሰበ ሁኔታ ወራሪ ሻዕቢያ እና ፋኖ የአማራ ክልል በባከር መጡ። ሻዕቢያ ደግሞ በኡማጀር ሆኖ ከባድ መሳሪያ ወደ ሁመራ በመጣል ለህዝቡ በቃ ለህዝቡ ሰላማዊ ህዝቡ ላይ በመጣል ተደናግጦ ህዝቡ ንብረቱን ቤቱን እንደከፈተ በእግር አደባይ ወደሚባል ቦታ በመሮጥ ላይ ተቀመኝ እግሬ እስከሚቆስል በእግሬ በመሮጥ ከልጆቼ ጋር ከባለቤቴ ተበታትነን ያው እንደማይደረስ ይለም ሸሬ ደረሰ።
በአሁን ጊዜ የሰው እጅ የምጠብቅ ሆኛለሁ የሚሉት መመርታዛለች በመቀለ ከተማ በሚገኝ 70 ካሬ ተብሎ በሚጠራ የተፈናቃዮች ማዕከል እንደሚኖሩ ነው የገለጹት።
ብርዱ ንፋሱ አሁን ይሻላል እንጂ ብታየው በቃ እዚህ ጋር ያለው ብርድና ንፋስ ልነግርህ አልችልም። በጣም የተሰቃየን በጣም የደነገጥነው እኔ ራሴ ልጆች ይዤ አሁን እዛ ጋር ባካቹ ቤት ካለ አሳድሩኝ ብዬ ነው ማድረው። ምክንያቱም ብርድ ልብስ የለኝም፣ ፍራሽ የለኝም፣ ማቴሪያል የለኝም። ስለዚህ አላቀረቡልኝም። ስለዚህ ያለኝ አማራጭ ሰው ጋር ለምኜ እዚህ ጋዚ ቤቶች አሉ ከዛ እየተመላለስኩ ልጆች እንዳይታመሙብኝ ማለት ነው። በዚህ መድኃኒት የሌለበት ሰዓት እየተመላለስኩ ነው እዚህ ጋር የምንኖረው። ምን ልበለህ ታዲያ እርዳታ እንዳይሰጡን የለም። 15 ኪሎ እኔ ለምሳሌ እያስተማርኩ 10 ሺህ ወስድ ነበር። ስለዚህ አሁን ግን 15 ኪሎ ምንድናት የምትሆነው? ጨው በአቅማ ጨው ነስነሳ እንኳን እንዳትበላ 200 ለኪሎ ጨው። ስኳር የለም፣ ቡና የለም። ምንድነው በቃ ይሄን የቀለለ ነገር አለና እቺን አድርጌ አድራለሁ የምትለው ነገር ሲል ሁሉም ከባድ ውድ ነው እንጨት የለም እዚህ ጋር አሁን መብራት እንኳን ሶላር ሱጥን ብለናቸው በእጣ ነው እንዴት ነው ይጨለማ ላይ ያደርኩ በጣም የሚባል ነገር የለም ልጆች ይዘን እንደጨለማ ታጥራለ በእጣ ነው ብለው ሶላር ራሱ አልሰጡም እንዴ በጣም ፈታኝ ነው ታዲያ እግዚአብሔር ያመጣው ለኔ ብቻ አይደለም ለሁሉም ሰው ስለሆነ ለሁሉም ትግራይ ነው ከጫፍ እስከ ጫፍ ነው የተናወጠው እኮ ሁመራ ብቻም አይደለም ለሁሉም ነው የባሰ ግን ሁመራ ምዕራባዊ ዞን ሆነ እንጂ ስለዚህ ምን ልበልህማ ምን ከባድ ህይወት ነው ያለው
በተፈናቃይ ማከሉ የሚኖሩ ሰዎች አብዛኞቹ ከምዕራብ ትግራይ የተፈናቀሉ ሲሆን ከዛላምበሳና ኢሮብ አካባቢም ተፈናቅለው የመጡ ሰዎች ተጠልለውበት ይገኛሉ በማከሉ ያገኙዋቸው ወይዘሮ ሰንበቱ ወልደ አብዝጊ የተባሉ በበኩላቸው በ1991 ዓመተ ምህረት በኢትዮ ኤርትራ ጦርነት ተፈናቅለው ከኤርትራ ወደ ትግራይ እንደገቡ ገልጸው ከዛን ጊዜ ጀምሮ በማይካድራ መኖር መጀመራቸው ገልጸዋል ለ22 ዓመታት በማይካድራ ጠላ በመሸጥ ቤት በማከራየት ህይወታቸው ይመሩ እንደነበር ነው የገለጹት ባለፈው አመት ጦርነቱ ሲጀምር ደግሞ ለሁለተኛ ጊዜ ተፈናቅሏል የ43 አመት ልጃቸውም እንደተገደለባቸው ይገልጻሉ
በ30 ጥቅምት ነው ጠላት የመጣ እኛ የወጣ ወጣል ሁሉ ወጣል እኛ ግን አልወጣ ደከማሽ ተማ ነበር ልጄ ብራኔ ነበር ሲሰራ ምንም አቆ የለም ልጄ ትግሬ ብቻ መሆን እንጂ ሌላ ጥያቄ የለው ወደ እናቴ ብሎ ሲገባ ሲመጣ ገና ከጥር ገና ሳይገባ ከቤቱ በትግራይ መሆኑ በፋስ ገደልት ቀብሪ ላይ ባገኘው ባካች ለምን ጠይቁልኝ ብዬ ጠየቁት አንድ ነበር ጓድም ባለማራ ነው እሱ ከኔ ጋር ዳና ነው አዩ ለስለጓድ ጸሮያጥሩ ለብየ መጣ እንዴ ነው አለ ልጄ ሞተው ገደሉት መቼ ሞተ አንተ ህዳን የሞተቱ ይየ ማትነግሪ ህክምና ልወሰ ነበር አለ ታዲያ በፋስ አይደለም ህይወቱ እንትን ምንም መቀሳቀስ ያልነበረው አሁን ግን ጂው እንዳይበለብል ባካቻን ስለብየ ለሞንካቹ አንድ አምስት ሰው መጡ አንስቶ ወደ ሽንጥሩን ወሰዱት እንጂ ወደ ተክሻና ወሰዱ በእኛ ያለ ሽጋና ሚሰሩ ሰባት ቡምባ ምትበላለች በሳ ሽንጥሮ ከዛ ቀበሩት
የአራት ልጆች እናት የሆነችው ልጃቸው ወደ ሱዳን እንደተሰደደች መስማታቸው የገለጹት ወይዘሮ ሰንበቱ ባሁን ጊዜ ያለችበት ሁኔታ አላውቅም ብለዋል ተፈናቅለው በሚኖርበት ማዕከል የሚያገኙ ሰርዳታ እጅግ አነስተኛ መሆኑ በመግለጽ ተርበናል በማለትም ነው የተናገሩት
የመቀለሰው ያመጣነ እንጀራ ፈልተናል ከመጣልን እንጀራ ልብሳቸው የነሱ ልብስ ነው የለበስና የነሱ እንጀራ በልተናል የመቀለ አሁን እንደኛ ሆነዋል እንጂ በክ ሲዘጋ ምናም ሲዘጋ እንደኛ ነው ያለ የመቀለ ሰው ሁሉ ኮፍቶት ነው ያለ አሁን ሳሉ ግን እነሱ ነው ያሉን አበልን የመቀለ ልብሳችን ለብሰናል በልተናል በነሱ ልብሳችን ቀይረናል መንግስት ደግሞ መቼ ጉንበት ሰጠን ስንዴ ጉንበት ጀምሮ ደግሞ መስከረም ሰጠን ሩዝ ደግሞ ሰጠን ከዛ ወዲህ አልሰጠንም በኋላ ከረም የተቀበልና አሁን 15 በአንድ ሰው ተቀበል 15 ኪሎ ስንዴ አሻገር ነው በጣም ያቺ 15 ስንዴ የሰጠን እስካሁን የበለነው ከዛ ወዲህ ደግሞ እንጀዝ ጋር ይፈረቃል
በሑመራ ከተማ በንግድ ስራ ተሰማርተው እንደነበሩ አሁን ተፈናቅለው በማዕከሉ ያገኙዋቸው ወይዘሮ ሐመልማል አመኑ የተባሉ በበኩላቸው
ጥኑ በጦርነቱ ምክንያት አንድ ነገርም አላነሳን በገንዘብ አላዝነም እናላዝነ በቃ ብጃም አርገን ያወጣነ የመቀሌ ህዝብ ሁሉ እንጀራ ያዋጣል ልብስ ያዋጣል ሁሉ ነገር ያገዘን ነበር አሁን ግን ባንክ ይች ስለሌለው ለራሱን ተቸግሮ ስለሆነ በቃ ለራሳችንም በቃ ከነሱ ነው የያመጣን ምን መላ ነበር ያመጡልናል የዓለም አቀፍም ሰናይ ጋርም ይረዱን ነበር አሁን ግን ሁሉ ነገር ተዘግቶ ነው ያለ በአብይ ሰንክ ማለት ነው
ዓለም አቀፍ ተቋማት ለተፈናቃዮች በተለይ ሴቶች ላይ ተጽኖ እንደሚበረታ ተገንዝበው ባስቸኳይ የምግብ እርዳታ ሊያደርጉልን ይገባል ይላሉ ወይዘሮ ሐመልማል
ግን የሆነ ጀርካን ምና ሳሙና አሁን ሳሙና የለማጠቢያ ያለ ከነሱንም ምንስጠጥ የነበር የሆነ ሊፋፋ ምናምን ለህፃኖች ይሰጣል አሁን ግን ቁማን ያለ ሁሉ ነገር ቢቀጥሉበት አለባቸው እነሱስ በቃ ቢሰጡና በቃ ሁሉ ነገር ስርዳታስ ለማቋረጥ የለባቸውም ማለት
በመቀለ ከተማ 7 ካሬ ተብሎ በሚታወቀው የተፈናቃዮች ማከል የሚገኙ ሴቶች በዛሬው ዕለት የሚከበረው ዓለም አቀፍ የሴቶች ቀን ማርቼትም አክብረዋል ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም
يا የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ዛሬ ለቱ ማርች 8 ዓለም አቀፍ የሴቶች ቀን የሚከበርበት ዕለት ነው። ወደ ሌላኛው ሴቶችን የተመለከተ ዘገባ ስናልፍ ደግሞ ሴቶች ያገባናል እንችላለን ብለው የመጠየቅ ባህል ማዳበር አለባቸው ያሉንን በተለያዩ የሙያ ዘርፎች የተሰማሩ ባለሙያዎችን አነጋግረናል። ፀሐይ ዳምጣው ነች ያነጋገረቻቸው። ወደ ዘገባው።
ሴቶች በተለያዩ ማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊና የፖለቲካ ጫና ስር ሆነው በሁሉም መስክ ግን ኃላፊነት ተሸክመው የሚኖሩ ቢሆንም ይህ ተግዳሮታቸው እምብዛም አይነገርላቸውም ይላሉ የአሜሪካ ድምጽ ያነጋገራቸው ሴቶች። ድምጻዊት አመልማል አባተ ሴቶች ከመጋረጥባቸው የተለያዩ ጫናዎች ውስጥ በራሳቸው ጥረት ለመውጣት ይታተራሉ ስትል የራሷን ተሞክሮ ለቪኦኤ አጋርታለች።
ሁሉም ሰው አሁን በራሱ ጥረት ነው የሚታገለው ያለው ሲስተሙ በጣም ቢያግዝ ብዙ ሴቶች ሊወጣ ይችላል። ግን አሁን እኔን ብትወስጂ ደርግ ዘመን በግዳጅ ነው ከቤተሰብ የወጣሁት፣ ቤተሰብ ታስሮ ምናምን የወጣሁት እና ያ ሲስተም ባይኖር ኖሮ ምናልባት እኔ እዛው እንደ እናቴ እዛው በዛው ኤሪያ ወይ ተድር ምናምን ዛውገር ነበረ እና እነዚህን ሴቶች የሚያወጣ ነገር እንደዛ ምልሽ በጉልበት ወይ በእስር ሳይሆን ግን አንድ ሲስተም ስል በየክፍለ ሀገሩ አዲስ አበባ ብቻ ሳይሆን በየክፍለ ሀገሩ አሁን በኢትዮጵያ ደረጃ ስናወራ ሴቶችን የሚያበረታታ ነገር ቢመጣ በጣም ብዙ የታመቀ ነገር አለ። በዛን ጊዜ ብዙ ልጆች እንደወጡ ስላየን አሁንም በተለይ ክፍለ ሀገር ስትሄጂ ለሴት ልጅ የሚሰጠው የተወሰኑ ነገሮች ናቸው። ወይ ትዳር ይሆናል። በራሴ ሳየው እንዳትዘፍን ተብሎ ለባል ተሰጥቻለሁ። ያው እኔ ከእግዚአብሔር ጋራ ራሴ ጠፍቼ ምንታብዬ ነው እና ለሴቶች ሰፖርት የሚያደርግ ሲስተም ቢፈጠር የበለጠ አርቱ ላይ በጣም ብዙ ይወጣል።
ሴቶች በሁሉም ነገር ኃላፊነት ይሰማቸዋል። በችለተኝነት የሚያልፉት ነገር የለም። እንዲሁም ያገባኛል የሚል ስሜት አላቸው የምትለው አርቲስቷ ያኔ በኢትዮጵያ የሴቶችን መብት አብዝቶ ማቀንቀን ባልተጀመረበት ከ30 ዓመት በፊት ሴቶችን ለማበረታታት በሙያዋ ኃላፊነቷን ስትወጣ እንደነበረችም ገልጻለች።
አሁንም መዘፍንልሽ ገና መጀመሪያ ሀረር እንደሄድኩኝ ከኪሮ ሀረር ፖሊስ ውስጥ የአትራፕሌድ የሚባል የሰጠኝ ድርሰት ነው እና ስለ ሴቶች ነበረ። ይሄ ማለት ከዛሬ 30 ምናምን ዓመት በፊት ማለት ነው። እሷ ልበልልሽ እንግዲህ የሴቶች በዓል ስለሆነ ቼኩም ሴቶች ታገሉ ለታሳይ ነው ብሉ ግርብ ጭቆናችን የሚወድመው የሚል ነበር።
በየትኛውም ሀገር በሚፈጠረው ግጭት ወይም አለመግባባት እንዲሁም በተፈጥሮ ችግር ለሚከሰቱ ችግሮች ሴቶች ግንባር ቀደም ተጎጂዎች ናቸው ስትል የገለጸችው አርቲስት አመልማል በመልካም ስራዎች ላይም ግንባር ቀደም ናቸው ትላለች። የሴቶች ሚና በይበልጥ እንዲጎለብትም ሴቶችን የማበረታታትና ጫናቸውን ሊቀንስ የሚችል ስርዓት ቢዘረጋ ስትልም ገልጻለች።
ወንዶቹም ካለሴ ሴቶቹም ካለ ወንድ ያው ትንሽ ከባድ ነው ዓለም ላይ። ብዙ ጊዜ ግን ኃላፊነት ብዙ ጊዜ የሚወድቀው ሴቷ ላይ ነው። አይተሽ እንደሆነ መንገድ ላይ ልታቅፋ የምትለምን እናት እንጂ አባት አይተሻል? ብዙ ጊዜ ልጇ ለምኜም በሆን አሳድጋለሁ የምትለው እናት ነች። ያ ኃላፊነት ኢኳሊ የወንዱ መሆን አለበት። የሴቷ ብቻ ኃላፊነት ሴቷ የታመመ ልጅ ከወለደች የእሷ ያመጣችው ችግር ሴቷ ቤት ውስጥ ቁጭ ብላ ልጆች ካሳደገች እንደማትሰራ የሚመስለው እሷ ግን ቤት ውስጥ ባትሰራ እሱ ውጭ ወጥቶ ሊሰራ አይችልም ነበረ። ወደፊት ለሀገሪቷ እኔ አሁን ያየሁት በቃ ድህነት ነው ጠላታችን በቃ። እና እዛ ላይ ደግሞ ሴቷ ካልተሳተፈች ብቻውን ወንዱም አይሆንም። አሉ፣ በጣም ጥቂት ናቸው እንጂ በጣም ጎበዝ ወንዶች አሉ።
ሴቶች በየትኛውም መስክ ይገባኛል ይችላለው የማለት ባህል ሊያዳብሩ ይገባል ያለችው ደግሞ በቡሌ ሆራ ዩኒቨርሲቲ ገዳ እንደ ጎቨርነንስ ትምህርት እጩ ዶክተር ደራርቱ በቀለ ናት።
የሚገባቸውን ቦታ መጠየቅ፣ ምሳሌ አንዳንድ መድረኮች ላይ ሲጋብዙኝ የሴቶችን ኮታ ለመሙላት ከሆነ በቃ ሴቶች ጎደሉን ምናምን የሚል አይነት እንትን ካላቸው በጣም ኢምፖርታንት ነው ብዬ እንኳን ባምን አልሳተፍም። ዲዘርቭ እንደማድረግ አውቆ ነው ሊጠራኝ የሚገባው አይነት አቋም ነው ያለኝ። ትችላለች የሚለውን አምኖበት ለጠራኝ አክብሮ ለጠራኝ ሴትነቴንም ችሎታዬንም ለሴት የሚገባት ቦታ በችሎታዋ ሊሰጣት የሚገባት ቦታ ሆኖ ከተጠራ ይሄዳል።
የሴቶችን ቀን ቀኑን ማክበር ሳይሆን ሴቶችን ማክበርና ስኬቶቻቸውንም ሆነ ጉዳታቸውን ለህብረተሰቡ ማሳየት አለበት ስትል አክላለች። ወይዘር ድራርቱ
ካሌ ማቼት በብዙ እንጆሽ ናም በጣም በትላልቅ ፈንድ ነው የሚከበረው። ቀኑ ይከበራል ግን ሴቶቹ ምን አለበት ቢያከብሩ? የሴቶችን ቀን ሳይሆን ሴቶችን የምናከብርባቸው ቀናቶች ቢበዙ ፍርባይን።
ሴቶች በተሳትፏቸው መጠን ውሳኔ መስጠት ላይ ጎልተው መታየት አለባቸው ያሉት ያነጋገርናቸው እንስቶች ማህበረሰቡ ደግሞ የሴቶችን ዋጋ ማወቅ ማበረታታትና እውቅና መስጠት አለባቸው በማለት አክለዋል። ዛሬ በኢትዮጵያ የተከበረው 46ኛው ዓለም አቀፍ የሴቶች ቀን እኔም የእህት ተጠባቂ ነኝ በሚል መሪ ቃል ነው። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
አሁን ደግሞ በሴቶች ዙሪያ ከተሰናዱ መሰናዶች ወጣ ወዳለው ዘገባ እናምራ። ከአሜሪካ መንግስት በተገኘ የ3.1 ቢሊዮን ብር ድጋፍ ኢትዮጵያ ውስጥ ከ29 አመት በታችና ከ15 አመት በላይ ለሆኑ 2 ሚሊዮን ወጣቶችን ተጠቃሚ ያደርጋል የተባለ ፕሮጀክት ይፋ ሆኗል። አምሬፍ ሄልዝ አፍሪካ በተባለ መንግስታዊ ያልሆነ ግብረሰናይ ድርጅት አስተባባሪነት የሚፈጸመው ይህ ፕሮጀክት ወጣቶችን የስራ ፈጣሪና ኢኮኖሚ ተጠቃሚነት፣ የሲቪልና ማህበራዊ ተሳታፊነት፣ የስነ ተዋልዶና የጤና አገልግሎት ተደራሽነት ያረጋግጣል ተብሏል። ሰሞኑን ይፋ የተደረገውና ከፍታ የሚል ስያሜ የተሰጠው ፕሮጀክት በኢትዮጵያ 18 ከተሞች ላይ ተግባራዊ እንደሚሆን የአምሬፍ ሄልዝ አፍሪካ አስተባባሪ አቶ ቻላቸው ጥሩነህ ለአሜሪካ ድምጽ ተናግረዋል። መስፍን አራጌ ዝርዝር አለው።
ዮናስ መስፍን በደሴ ሆቴል ክፍለ ከተማ የሚኖር 20ዎቹ አጋማሽ ላይ የሚገኝ ወጣት ነው። ከሁለት ዩኒቨርሲቲዎች 2 ዲግሪዎችን ይዞ ተመርቋል። የመጀመሪያውን ከሐዋሳ ዩኒቨርሲቲ በዋተር ሰፕላይ ኤንድ ኢንቫይሮንመንታል ኢንጂነሪንግ፣ ሁለተኛውንም እዚያው ሐዋሳ ከሪፍት ቫሊ ዩኒቨርሲቲ በቢዝነስ ማኔጅመንት። ከተመረቀ 3 አመታት የሞሉት ወጣት የሚተዳደርበት ስራ ባለማግኘቱ አሁንም ቤተሰብ ስር ለመኖር መገደዱን ይናገራል።
ተምሬ ጨርሻለሁኝ ቆየሁኝ ሳይማሪያ ተማረኝም ቤተሰብ ለራሱ መርዳት አልቻልኩም። አሁንም በቤተሰብ ስር ውስጥ ነኝ ራሴንም መርዳት አልቻልኩም።
እንደ ወጣቱ በዩኒቨርሲቲ ቆይታቸው የተሻለ ውጤትና ተስፋ የነበራቸው ብዙ ጓደኞቹ በስራ ጦት ምክንያት ለተለያዩ ጎጂ ሱሶች እየተዳረጉ ነው።
በተለይ አሁን በደሴ አካባቢ እኔ ብዙ ጓደኞች አሉ ተምረው ስራ ያገኙም እና እንዳለ አብዛኛው ጓደኞቼ ያልተገባ ሱስ ውስጥ ነው ያሉት። ተምሮ እንደዚህ መሆን በጣም ከባድ ነው። አሁን ድሮ የመማር ፍላጎት ነበር። አሁን ላይ ያሉ ልጆች ብጠይቃቸው ማር ፍላጎት የለም ማለት ምን ያሉ እኛን ሳይው ቁጭ ብለን ነው ተምራችሁ በቃ እንደዚህ ቁጭ አላችሁ። የሞራልም ለመማር ያለው ጉጉትም ድሮ የነበረው ጉጉት ይጠፋል። መጪው ትውልድ ለራሱ እንዴት እንደሚሆን ያሳስባል። ኢትዮጵያ ውስጥ ተምሮ ስራ ማግኘት ከባድ ነገር ሆኗል። ተምረህ ካንተ የሚጠበቅብህን ነገር አድርገህ ቤተሰብ ስንት ለፍቶ አስተምሮ ቤተሰብ ይብን መርዳት እንኳን ባትችል ከቤተሰብ ወጥቶ ለራሱ ራስ መቻል አንድ ትልቅ ነገር ነው።
አምሬፍ ሄልዝ አፍሪካ በኢትዮጵያ ይህን የወጣቶች የስራ አጥነት ችግር ለመቅረፍ የኢኮኖሚና የስነ ተዋልዶ ጤና ተጠቃሚነታቸውን ለማረጋገጥ ከፍታ የተሰኘ ፕሮጀክት ይፋ ያደረገው ሰሞኑን ነበር። የፕሮጀክቱ አስተባባሪ ቻላቸው ጥሩነህ ለአሜሪካ ድምጽ እንደገለጹት ከአሜሪካ መንግስት በተገኘ የ3.1 ቢሊዮን ብር ድጋፍ ይፋ የሆነው ፕሮጀክት ወጣቶች ያሉባቸውን የኢኮኖሚ፣ የጤና፣ የማህበራዊና የተሳትፎ ችግሮች መፍትሄ ይሰጣል ተብሎ ተምኖበታል። 2 ሚሊዮን ወጣቶችንም ተጠቃሚ ያደርጋል ነው የተባለው።
አንደኛ በፎርማል ቅጥር እንዲሄዱ የምናደርገው ይሆናል። ለሱም የሆኑ ስልጠናዎች፣ የክህሎት ማዳበር ስራዎች፣ የማገናኘት ስራዎች እንሰራለን። በዚህኛው ደግሞ እንደ አንተርፕርነርሺፕ፣ የቢዝነስ ማኔጅመንት እና ሌሎች ስራዎች ላይ እናግዛቸዋለን። ስልጠና በመስጠት ቢዝነስ የተሳካላቸውን ሰዎች እያመጣን እንዲቀስሙ እናደርጋለን።
በተለይ የወጣቶች የቁጠባ ባህል እንዲጎለበት ትኩረት ተደርጎ እንደሚሰራ አስተባባሪው አስረድተዋል።
ወጣቶችን ያማከለ አገልግሎቶችን መስጠት ዘርፉ በዛ ይላል። ለምሳሌ የስነ ተዋልዶ ጤና አንደኛው ነው። ከትምህርት ውጭ የሆኑ በየጎዳናው የሚኖሩ ወጣቶች ሊኖሩ ይችላሉ። እነሱን አምጥተን የማንበብና የመጻፍ ክህሎታቸውን አዳብረን የስራ ፈጠራና የስራ እድል የማገናኘት ስራ እንሰራለን።
ፕሮጀክቱ ወጣቶች የነገ ሳይሆን የዛሬ መሪዎች እንዲሆኑ አቅማቸውን የማጎልበት፣ የባህሪ ለውጥ እንዲያመጡ የመደገፍ ዝርዝር ተግባራትንም ያካትታል ይላሉ አቶ ቻላቸው። በፕሮጀክቱ ተጠቃሚ ለመሆን ግን ወጣቶች ዴሞክራሲያዊ ምርጫንና አመራርን የተለማመዱበት አደረጃጀት ያስፈልጋቸዋል ባይ ናቸው። በተደራጁበትና አዋጭ ነው ባሉት የሙያ ዘርፍ እንዲሰማሩም ከብድር ጀምሮ የሙያ ስልጠና እንደሚመቻችላቸው መሆናቸው አያይዘው ጠቅሰዋል።
መመልመል የሚያስችል የመጀመሪያው ክራይቴሪያ አድርገን የምናስቀምጠው ወጣቶች ተደራጅተው ራሳቸው በሚመሩት በዲሞክራቲክ ኤሌክሽን የማህበረሰብ ተወካዮቻቸው አብረው ሆነው በነጻነት ያንን አቋቁመው ሲመጡ ብቻ ነው።
ፕሮጀክቱ በተሰበላቸው ለካልተንቀሳቀሱም የተባሉ የወጣት ማዕከላትን የማነቃቃትና አገልግሎታቸውን የማሳደግ ስራ በተጨማሪነት ይሰራል ተብሏል።
ይሄ ፕሮጀክት ቁጥሩን ስናየው 60 ሚሊዮን ትልቅ ብር ሊመስለን ይችላል በዶላር 3.1 ቢሊዮን ብር አካባቢ ነው። ግን ኢትዮጵያ ውስጥ ከ30 አመት በታች የሆኑ ወጣቶች ቁጥር ብቻ ብናይ ወደ 72-73 ሚሊዮን ይሆናል። እነዚህ ወጣቶች ውስጥ እኛ ለመድረስ ያሰብነው በአምስት አመት ጊዜ ውስጥ ከተሳካልን ተስፋ አድርጋለሁ ይሳካልናል 2 ሚሊዮን ነው። ይሄ በፈረንጆቹ አባባል ኤድሮፒና ኖሽን ነው። በጣም ትንሽ ቁጥር ነውና የችግሩ ግዝፈት ሰፊ እንደሆነ እንረዳለን።
ከዚህ ቀደም ወጣቶችን የሥራ ፈጠራ ባለቤትና የኢኮኖሚ ተጠቃሚዎች ለማድረግ የተጀመሩ እንቅስቃሴዎች የታሰበላቸውን ያህል ውጤታማ ለመሆናቸውን ጉዳዩ ያገባናል የሚሉ አንዳንድ አካላት በተለያዩ መድረኮች ሲናገሩ ይሰማሉ። አንዳንዶቹ ከዚህም ማለፍ ብለው ወጣቶችን የሥራ ዕድል ተጠቃሚ ለማድረግ ከአመታት በፊት በመንግስት በኩል ተበጅቶ የነበረው 10 ቢሊዮን ብር የተደረሰ የሚል ጥያቄም ያስከትላሉ። እንደ ወጣት ዮናስ አይነቶቹ ደግሞ ለወጣቶች ተብለው ተዋውቆ የነበሩ ፕሮጀክቶች የፖለቲካ ማስፈጸሚያና የግለሰቦች መጠቀሚያ ሆነው ማለፋቸውን ያስታውሳሉ።
ብዙ ጊዜ ወጣቱ ተጠቃሚ አይደለም። በየሰፈሩ ምን ያህል ወጣት አለ፣ ምን ያህል ወጣቱ ተምሮ ስራ አግኝቷል፣ ምን ያህል ወጣት ተምሮ ተደራጅቷል የሚለው ነገር የሚያሳስባቸው አይመስለኝም። በወሬ ደረጃ እንዳለን እናውቃለን፣ ግን የመንግስት ሆነ የውጭ ድርጅትም እንደሚያቋቁሙ ወጣቱ በዛ ልክ ተሳትፎ የለውም እና ይሄ ነገር ቢመጣም ብዙ ለወጣቱ ተደራሽ ነው ብዬ አላስብም። ሀገራችን ላይ ጦርነት የሚበዛው በዚህ ምክንያት ነው፣ ስደት የሚበዛው በዚህ ምክንያት ነው፣ ሌብነት የሚበዛው በዚህ ምክንያት ነው። ተምሮ ዕለት ጉርሱን ካጣ ሰው ሊሰርቅ ይችላል።
የከፍታ ፕሮጀክት አስተባባሪ ከዚህ ቀደም የነበሩ ችግሮች እንዳይደገሙ የራሳችን ያሉትን የክትትል የምዘናና የድጋፍ ስርዓት እንዘረጋለን ብለዋል።
ከአሁን በፊት የተከሰቱ በሌሎች አደረጃጀቶች ችግሮች እንዳይደገሙ ክትትልና የድገፋ ስርዓት ዘርግተናል። እሱን እየዘረጋን እያሳደግነው እንሄዳለን።
ፕሮጀክቱ አዲስ አበባን ጨምሮ 18 ከተሞች ላይ የሚተገበር ሲሆን በትግራይ ያለው የጸጥታ ችግር ከተስተካከለ ደግሞ መቀሌንም ያካትታል ያሉት አስተባባሪው፣ ፕሮጀክቱ ይፋ ሲደረግ በአጋርነት የተገኘውን የሴቶችና ማህበራዊ ጉዳይ ሚኒስትርን በተነሱት ስጋቶች፣ በተቋሙ ድርሻና መሰል እንቅስቃሴዎች ዙሪያ ምላሹን ለማካተት ያደረግነው የስልክ ሙከራ ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አሁን ደግሞ ወደ ዩክሬን እናምራ። የሰላማዊ ሰዎች የጉዳት መጠንና ወደ ጎረቤት ሀገራት የሚሰደዱ ሰዎች ቁጥር መጨመርን ተከትሎ የተባበሩት መንግስታት ድርጅትና ዓለም አቀፍ የረድኤት ተቋማት በዩክሬን ያለው ፍልሚያ ተቋጭቶ ሰላም ይሰፍን ዘንድ ጥሪ አቅርበዋል። በተባበሩት መንግስታት የቅርብ ጊዜ ቆጠራ መሰረት በግጭቱ እስካሁን ከ1200 በላይ ሰዎች ተጎጂ ሆኗል። ከነዚህ መካከል 406ቱ ህይወታቸውን አጥተዋል። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ሀብታሙ ስዩም ያቀርበዋል።
የአሁኑን አሃዝ ይፋ ያደረገው የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ትክክለኛው የተጎጂዎች ቁጥር ከተመዘገበው በእጅጉ እንደሚልቅ አስታውቋል። በዚህ ምክንያት ግጭቱ የሰብአዊ ቀውስን እንደቀሰቀሰ የሚናገሩት የተቋም ኃላፊ ሚሼል ባችሌት ግጭቱ ቆሞ ሰላም ይሰፍን ዘንድ በድጋሚ ጥሪ እንዲያቀርቡ አድርጓቸዋል። እሳቸው ቃል አቀባይ ሊዝ ትሮስል በዩክሬን በቀጠለው ግጭት ምክንያት የትክክለኛ ተጎጂዎችን ቁጥር ለማወቅ እንዳስቸግር ያስረዳሉ። አብዛኞቹ የተጎዱት በሩሲያ ጦር በተፈጸመ የአየር ድብደባና ጦሩ በተጠቀመባቸው ፈንጂዎች እንደሆነም ተነግረዋል። በተለያዩ ከተሞች ላይ የተፈጸሙ ከባድ የመድፍ ድብደባዎችና የሮኬት ጥቃቶች በመቶዎች የሚቆጠሩ የመኖሪያ ሕንፃዎችን መውደማቸውንም አውስተዋል።
We are alarmed by numerous reports of threats and actual harm against journalists.
በጋዜጠኞች ላይ ዛቻና ጥቃት መድረሱን በሚያወሱ መረጃዎች ተደናግጠናል። አፍቃሪ ዩክሬን እንደሆኑ በሚገመቱ በቅርቡ በምስራቅ የሀገሪቱ ክፍል ውስጥ ባሉ ታጣቂዎች ቁጥጥር ስር በወደቁ ስፍራዎች እየተፈጸመ እንደሆነ የሰማነው የሕግ መሰረት የሌለው እስር፣ እንዲሁም የዩክሬን መንግስት በተቆጣጠራቸው ግዛቶች ውስጥ በአፍቃሪ ሩሲያውያን ላይ የጭካኔ ተግባራት መፈጸማቸውን የሚናገሩ ዘገባዎችም አሳስበውናል።
የተባበሩት መንግስታት የስደተኞች አገልግሎት ተቋም ከ2 ሚሊዮን በላይ ሰዎች ወደ ጎረቤት ሀገራት ፖላንድ፣ ሞልዶቫ፣ ሮማኒያ፣ ሃንጋሪ፣ ስሎቬኪያና ሌሎች የአውሮፓ ሀገራት ተሰደዋል ብሏል። የዓለም አቀፍ የቀይ መስቀል ኮሚቴ ቃል አቀባይ ኢዋን ዋትሰን ግን በመቶ ሺዎች የሚቆጠሩ ሰዎች ማሪውፖል በምትባለው የወደብ ከተማ ማምለጫ አጥተው እንደሚገኙም ተናግረዋል።
We stand ready to act in terms of our neutral intermediary role.
ገለልተኛው የሸምጋይነት ሚናችንን በመጠቀም ሰላማዊ ሰዎች ከከተማዋ በመልካም ደህንነት ይወጡ ዘንድ ሁኔታዎችን ለማመቻቸት ዝግጁ ነን። በዚያ ላሉ ሰዎች ዛሬ ላይ ያለው ሁኔታ የምጻት ቀንን መሳይ ነው። ነገሩ ሁሉ የበለጠ መጥፎ ሆኗል። በእጅጉ አስፈላጊ የሆኑ ነገሮች ተመናምነዋል። ለነዚህ ሰዎች ነፍስ አድን ድጋፍ እንዲዳረስ ጥሪ እናቀርባለን።
ሩሲያ ቀረበችው ሰዎች ከማሪፖል ለቀው እንዲወጡ የሚያስችላቸው ሰብአዊ መተላለፊያ እቅድ የተኩስ አቁም ስምምነት ባለመከበሩ ሳይሳካ ቀርቷል። የረዴት ተቋማት ለድንገተኛ መጠለያዎች፣ ጤና አገልግሎት ተቋማት፣ ምግብና ንጽህና አገልግሎት እንዲሁም የመንፈስ ጭንቀትና ሐዘን ወረርሽኝ ላሉት ችግር የሚሆን የስነ ልቦናና ማህበራዊ ግልጋሎቶች ቅድሚያ ሊሰጥ እንደሚገባ አሳስበዋል።
እየተከታተላችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ስርጭት ነው። የስርጭታችንን የመጀመሪያ አጋማሽ አጠናቀናል። ለሁለተኛው አጋማሽ የሴቶችን ቀን አስመልክቶ ወደ ተሰናዱት ቀሪ ፕሮግራሞች እንመለሳለን። ቀዳሚው ሳምንታዊው የትምህርት መሰናዶ ነው። የሳይንስና ከፍተኛ ትምህርት ሚኒስቴር ከስቴም ሲነርጂ ከተሰኘ መንግስታዊ ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ የፈጠራ ቴክኖሎጂዎችን ልዩ ብቃት ላሳዩ 10 ሴት ተማሪዎች ሽልማት አበርክቷል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍና እጅግ አናሳ የሆነውን የሴቶች ተሳትፎ ለማሳደግ እንደሚረዳ ተገልጿል። ለመሆኑ ሴት ተማሪዎች በሳይንስና ቴክኖሎጂ ትምህርት እንዳያድጉ የሚያግዳቸው ምንድን ነው? በውድድሩ ያሸነፉ ተማሪዎችን አነጋግሬያለሁ። ተከታትለን እንመለስ። ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ ሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች።
ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ፣ ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ምናምን ስትቀኝ ችልዝ ምን እንዴት እንደሆነ እንዲያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲሄድ ነው እና ኢቨን ክላስ ዲስከስ ስናደርግ ምናምን ከአስተማሪዎቻችን ጋር ምንድነው መማር የምትፈልጉት ምናምን ስለሆነ ወደ ኢንጂነሪንግ፣ ወደ ኤሌክትሪካል፣ ወደ ኮምፒውተር፣ ወደዛ ቤድ ይለኛል ማለት ምን ሆነሽ ነው ውጤት እያለ አንቺ ማማ ያለብሽ ሜዲሲን ነው ላይክ የሆነ ነገር ሉዝ እያደረግኩ እንዳለው እንዲሰማ የሚያደርጉ ኮሜንቶች ነበሩ።
በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ታይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች።
ያኔ ራሱ ፕሮጀክት ታይትላችንን ስንመርጥ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችሁም በቃ በዛ ላይ እንዴት አርግሽ እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አለ አይደለ? የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ እና በቃ ኮድ ማድረግ ራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አትችውም አይነት ፕሬዠር ነበር በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍሬ የገባሁበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን፣ ክላስ አለ፣ በዛ ላይ ኤግዛሞች አሉ። የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬዠር በቃ በጣም ብዙ ፕሬዠር ነበረብኝ እዛ ሰሞን።
ሱማያና ሳምራይት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ 10 ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ 10 ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቀርበዋል። ለምሳሌ ሳምራይት የሰራችው ያበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በመርት ላይ ያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው።
የአበባ ተክል መታመምና አለመታመሙን በኤአይ የታገዘ ሲሆን ስካን አድርጎ ይሄ ነገር ኢንፌክትድ ነው ኦር አይደለም በዚህ ጊዜ ኢንፌክትድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታፈልጥኛለሽ ዋናው ስራ እሱ ነው። ኤአይ እንደዛ ነው ልክ እንደሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቼው ነው። ግን የሌሎችም ክሮፖችን ምናምን ሰጥተሽው ማሽኑን ካሰለጠንሽው ሞዴሉን ካሰለጠንሽው ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም ለብዙ ነገሮች በብዙ ሽንኩርት ቲማቲም ለብዙ ነገሮች መስራት ይችላል እና ስኮፑ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንጻርና ካለኝ ሪሶርስ አንጻር ለዛ ነው አነስ አድርጌ በሮዝ ብቻ ያደረኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል።
ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች።
ከኢሜጆች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሑፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ እና ምንድን ነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈትና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛና እንግሊዝኛ ነው ለጊዜው እየሰራ ያለው እና ላንጉጅ ፌሊክስ የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት። ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛም ይጠይቃል። ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን ስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው።
በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከ10% ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች።
ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይክ እየረዳሽም ይመስለዋል። ኧረ ይሄ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል፣ ይቀርብሽ አይሻልም ብሎ ይሆናል አይደል? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ይብል ሊደር ከሆኑ ኮዲንግ ፓርቱ ላይ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ የሚደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት እና በዛ ኧረ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች የማሆን አንዳንዱ ይሄ ነገር እኮ ከባድ ነው፣ በማስተርስ ደረጃ ነው የሚሰራው፣ በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አድርገው የሚያመጡት ምንድን ነው ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም ይቅርብሽ አይነት ነገር ነው።
ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች።
መቼም ቢሆን ተስፋ መቁረጥ የለብንም፣ ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩቭ ያደረግኩት፣ በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያኔ ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁ ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ
መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሳይቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩፍ ስላደረኩኝ ለራሴም ደግሞ ፕሩፍ ስላደረኩኝ በጣም ደስ ብሎኛል።
ሱማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸው እና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች።
በየዩኒቨርሲቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ። ልክ እንደ ስቲም ፓወር ኢንሲነርጂ ምናምን ያሉ ማለት ነው። አንፎርችኔትሊ ግን ኤክስፖዝ አልሆንኩም ነበር ለነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘውን ሰፖርት የነበረው አንድ ከመምህራኖቼ አድቫይዘራችን በጣም ሰፖርቲቭ ነበር፣ ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኘ የነበረው ማለት ነው። ግን አሁን ግራጁዌት አድርጌ ከወጣ በኋላ ያለውን ኢንቫይሮመንት ሳም ድጋሚ ሲመለከት ነበሩ ተቋማት ምሳሌ ስቲም ሲነርጂ በየዩኒቨርሲቲውን ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ ጠንክሮ እንትን ለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስደን ይመስለኛል።
ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ለዕለቱ የያዝናቸውን መሰናዶች አጠናቀን ጥቂት ደቂቃዎች ብቻ ይቀሩናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የካቲት 14 የሩሲያው ፕሬዝዳንት ፑቲን የሩሲያው ጦርና የደህንነት አገልግሎት ዩክሬንን እንዲወር ትዕዛዝ ሰጡ። ፑቲን ይህን ሲያደርጉ የሩሲያ ጦር እንደከዚህ ቀደሙ ዩክሬንን ድንበር ጥሶ ሲገባ የሚገጥማቸው ዓለም አቀፍ ተቃውሞ መጠነኛ እንደሚሆን ገምተው ነበር። ይሁን እንጂ ዩናይትድ ስቴትስና አጋሮቿ ለረጅም ጊዜ የሩሲያ የደህንነት ስጋት አስመልክቶ ለመነጋገር የተደረገውን የዲፕሎማሲ ጥረት ተከትሎ ትልቅ ጉዳት ሊያስከትል የሚችል ጠንካራና ዘርፈ ብዙ እርምጃ ወስደዋል። ፑቲን ስሌታቸው ትክክል አልነበረም። ብላድሚር ፑቲን የነጻውን ዓለም መሰረት የሚያናጉ ስለመሰላቸው ለሳቸው የክፋት መንገድ የሚንበረከክ መስሏቸው ነበር። ይሁን እንጂ በፍጹም ተሳስተዋል። ፕሬዚደንት ባይደን የካቲት 22 ስቴት ኦፍ ዘ ዩኒየን በተሰኘው ዓመታዊ ንግግራቸው ፑቲን ወደ ዩክሬን ዘው ብለው ሲገቡ ዓለም ዝም ብሎ የሚቀጥል አድርገው ወስደውታል። ምዕራቡ ዓለምና ኔቶ ምንም እርምጃ የማይወስዱ አድርገው ቆጥረውታል። እኛንም በቤታችን የሚከፋፍሉን መስሏቸዋል። ፑቲን ተሳስተዋል። እኛ ዝግጁ ነን በማለት ተናግረዋል ባይደን። አያይዘውም እንዲህ አሉ።
We prepared extensively and carefully.
በሚገባና በጥንቃቄ ዝግጅት አድርገናል። ፑቲንን ለመጋፈጥ ከአውሮፓ፣ አሜሪካ፣ እስያና አፍሪካ የረጅም ጊዜ ሥራ በመስራት ነጻነት አፍቃሪ የሆኑ አገራትን ትብብር ገንብተናል።
ባይደን ፑቲን ምን ሊያደርጉ እንዳቀዱ፣ ወረራቸውን በሐሰት እንዴት አድርገው ምክንያት ሊያበጁለት እንደሞከሩ የምናውቀውን ሁሉ ለዓለም አስቀድመን አሳውቀናል ብለዋል። አስከትለውም የሩሲያን ውሸት በእውነት መክተናል፣ አሁን ያንን ስለፈጸሙ ነጻው ዓለም ተጠያቂ ያደርጋቸዋል በማለት የሚከተለውን ተናግረዋል።
We're cutting off Russia's largest banks and international.
ትልቁን የሩሲያ ባንክ ከዓለም አቀፍ የገንዘብ ሥርዓት ነጥለናል። የሩሲያ ማዕከላዊ ባንክ የወደቀውን የሩሲያ ሩብል መከላከል እንዳይችል በማድረግ የፑቲን 660 ቢሊዮን ዶላር የጦርነት ፈንድ ዋጋ እንዲያጣ አድርገናል። የሩሲያን የቴክኖሎጂ አቅርቦት በመቁረጥ ምጣኔ ሀብቷና የመከላከያ በጀቷ ለመጪዎቹ ዓመታት እንዲዳከም አድርገናል።
ሩሲያ የበለጠ እንድትነጠል፣ ምጣኔ ሀብቷ እንዲገታ ለማድረግ የአሜሪካን አየር ክልል ዘግተንባቸዋል። የሩሲያን ከበርቴዎችና ሙስና ውስጥ የሚገኙ የአገዛዙን ቡድን አባላትና መሪዎች በክፋት ያካበቱትን ሀብት በሙሉ ኢላማ አድርገናል። በዚያው መጠንም የሩሲያን ወረራ በጀግንነት እየተዋጋ ላለው የዩክሬን ሕዝብ አቅም እያጠናከርን ነው ብለዋል። በመቀጠልም
Together with our allies, we're providing support to the Ukrainians.
ከአጋሮቻችን ጋር በመሆን ዩክሬናውያን ለነጻነታቸው እንዲታገሉ የሚያስፈልጋቸውን እገዛ እያደረግን ነው። ወታደራዊ ድጋፍ፣ የመጣኔ ሀብትና ሰብአዊ ድጋፍ እየሰጠን ነው። ለዩክሬን ከአንድ ቢሊዮን ዶላር በላይ የቀጥታ ድጋፍ ሰጥተናል። ዩክሬናውያን ለነጻነታቸው መታገላቸውን እንዲቀጥሉና ስቃያቸውን ለማቅለል የምንሰጠውን ድጋፍ እንቀጥልበታለን።
በስከዛሬው ታሪካችን ይህን ተምረናል። አምባገነኖች ለሚያደርጉት ጠበኝነት ዋጋ የማይከፍሉ ከሆነ የበለጠ ቀውስ ይፈጥራሉ ያሉት ባይደን፣ ፑቲን ጥቃትና ቀውስ መፍጠር ጀምረዋል። በጦር ሜዳ የሚያገኙት ድል ሊኖር ይችላል። ለዚያ ግን ለረጅም ጊዜ የሚከፍሉት ከፍተኛ ዋጋ ይኖራል ብለዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ለምሽቱ ያዝናችሁ ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ሲሆን ግርማ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር በመሆን ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና እደሩ።